ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መሰረት በሌለው ክስ ዶክተር ፍቅሩ ከህይወቱ 5 ዓመት ተሰልቆበታል ብል የተሳሳትኩ አይመስለኝ። በደንብ ተከታተል ነበር፣ በደንብ አውቀዋለሁ ዶክተር ፍቅሩን።
ዶክተር መሰረት መንግስቱ ይባላሉ። በዛሬው ዕለት ክሳቸው እንዲቋረጥ ከተደረጉት እስረኞች የአቶ ፍቅሩ ማሩ ባለቤት ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሱዳን ጉብኝታቸው ከፕሬዝዳንት ኦማር ሐሰን አልበሺር ጋር ተገናኝተው ከተያዩና በሱዳን የሚገኙ ኢትዮጵያውያን እንደሚፈቱ ቃል ከተገባላቸው በኋላ ዛሬ 1400 ኢትዮጵያውያን ከእስር መለቀቃቸው ተዘግቧል። የዚህንም ዝርዝር ይዘናል። ሌሎች በርከት ያሉ ቅንብሮችና ዘገባዎችን ይዘን ከግንቦት 3 2010 ዓ.ም ተመረስ ርጭታችን ጋር አስተናጋጆች አሉላ ከበደና
ሰለሞን ክፍሌ እንሆናለን። ከአቀናባሪያችን ብርሃን ኃይሉና ከሌሎች ጋር አብረን እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። የተባበሩት መንግስታት ድርጅት በኤርትራ ላይ የጣለውን ማዕቀብ ለማንሳት የሚያስችሉ ተጨባጭ ለውጦች አልታዩም ስትል ኢትዮጵያ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሐሳብ ማቅረቧን ትላንት መዘገባችን ይታወሳል። ኤርትራ መልስ ሰጥታለች። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር መልእክታቸው መልስ የሰጡት በኢትዮጵያ ውጭ ጉዳይ ሚኒስቴር ሚኒስትር ዴኤታ ወይዘሮ ሂሩት ዘመነ ላቀረቡት ጥሪ ነው። አቶ የማነ በሰጡት ምላሽ ወይዘሮ ሂሩት በኤርትራ ላይ የተጣለው ህገወጥ ያሉት ማዕቀብ መቀጠል አስፈላጊ ነው ሲሉ በአፍሪካ ቀንድ ጉብኝት በማድረግ ላይ ለሚገኘው የተባበሩት መንግስታት የጸጥታው ምክር ቤት ተቆጣጣሪ ቡድን ተናግረዋል። ባለሥልጣኗ በዚህ ጉዳይ ላይ ኢትዮጵያ በእርግጥ አንዳች ዲፕሎማሲያዊ ድጋፍ ይኖራታል ብለው የሚያምኑ ከሆነ የሚኖሩት ሌላ ዓለም ውስጥ ነው ብለዋል። አቶ የማነ አክለውም ሐቁ በወቅቱ ከሕግ አንጻርም ሆነ በትክክለኛ ማስረጃ ላይ ሳይመሰረቱ እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ.ም የዩናይትድ ስቴትስን አስተዳደር የፖለቲካ አጀንዳ ለማስፈጸም በኤርትራ ላይ የተጣሉ ማዕቀቦች መሆናቸው ነው ካሉ በኋላ ያ ውሳኔም እስካሁን ለዘለቀው የሕዝባዊ ወያነ ሓርነት ትግራይ እምቢተኝነት ምክንያት ሊሆን በቅቷል ብለዋል። ይልቅስ በተባበሩት መንግስታት የተደገፈውን የአልጀርሱን የሰላም ስምምነት በመጣሷ ልትቀጣ የሚገባት ኢትዮጵያ ናት ሲሉም የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትላንቱ የትዊተር መልእክታቸው መልስ ሰጥተዋል።
የዓለም ጤና ድርጅት በኮንጎ ዲሞክራሲያዊ ሪፐብሊክ ተቀስቅሷል ያለውን ከባድ የኢቦላ ወረርሽኝ ለመዋጋት እየተዘጋጀ መሆኑን ዛሬ አስታወቀ። ባለፈው አንድ ጊዜ ውስጥ ቢኮሮ ወረዳ ውስጥ የሞቱትን 17 ሰዎች ጨምሮ ሌሎች 27 ሰዎች የደም ማስተፋት ምልክት ባለው ኃይለኛ ትኩሳት መያዛቸውን ደብሊውኤችኦ የዓለሙ ጤና ድርጅት ትናንት መግለጹ ተዘግቧል። የተከሰተውን የጤና ቀውስ ለማስወገድ ዓለም አቀፍና መንግስታዊ ያልሆኑ ድርጅቶች የያዙትን ጥረት እንዲያስተባብር የኮንጎ ዲሞክራሲያዊ ሪፐብሊክ ጤና ጥበቃ ሚኒስቴር ደብሊውኤችኦን ጠይቋል። በዓለሙ ጤና ድርጅት መረጃዎች መሰረት በኮንጎ ዲሞክራሲያዊ ሪፐብሊክ የተከሰተው የኢቦላ ወረርሽኝ ምን ያህል ስፋት እንዳለው ሙሉ በሙሉ ገና አልታወቀም። በአሁኑ ወቅት ወደ ተከሰተበት አካባቢ ለመድረስም የትራንስፖርትና መገናኛ አስቸጋሪ በመሆኑ ጥረቶችን ያከብዳል ብሏል። ደብሊውኤችኦ እንደገለጠው ኢቦላ እንደ አውሮፓውያን ዘመን አቆጣጠር በ1976 ዓ.ም ለመጀመሪያ ጊዜ ከተከሰተ በኋላ በኮንጎ ዲሞክራሲያዊ ሪፐብሊክ ቢኮሮ ወረዳ ውስጥ ሲደርስ አሁን ለ9ኛ ጊዜ ነው።
የደቡብ ሱዳን ፕሬዝዳንት ሳልቫ ኪር የሀገሪቱን ብሔራዊ ባንክ ዋናና ምክትል ገዦች ከስራ አባረዋል። ለወሰዱት እርምጃ የሰጡት ምክንያት ግን የለም። ፕሬዝዳንት ኪር ትላንት ማታ ያወጧቸው 2 ማዘዣዎች ዋናው የብሔራዊ ባንክ ገዢ ኦቶም ራጎ አጃክ እና ምክትላቸው ዲርቶንግ እንጎር ከስልጣን ተነስተዋል ይላሉ። አንድ የደቡብ ሱዳን የምጣኔ ሀብት ባለሙያ ሲናገሩ ሁለቱ የባንክ አስተዳዳሪዎች ምናልባት የተባረሩት እየወደቀ ያለውን የሀገሪቱን ኢኮኖሚ ለማሻሻል ባለመቻላቸው ሳይሆን አልቀረም ብለዋል። የባንኩ ምንጮች የአመራር ለውጥ መካሄዱን ለአሜሪካ ድምፅ የደቡብ ሱዳን ፎከስ ራዲዮ ፕሮግራም አረጋግጠዋል። የፕሬዝዳንት ሳልቫኪር ማስታወቂያ ሚኒስትር አቴኒ ዌክ አቴኒ ግን እስካሁን የማዕከላዊ ባንኩ ገዢዎች የተባረሩበትን ማዘዣ ባለማየቴ በግምት መናገር አልችልም ብለዋል። ማዘዣው ወጥቶ ከሆነም በደቡብ ሱዳን ብሮድካስቲንግ ኮርፖሬሽን በኩል መገለጽ ነበረበት ሲሉ አስረድተዋል። የአሜሪካ ድምጽ የደቡብ ሱዳን ፎከስ ራዲዮ ፕሮግራም በፕሬዝደንት ኬር ትላንት የተሰጠውን ማዘዣ ቅጂ ማየቱን አረጋግጧል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የጣሊያን መንግስትና የፋይናንስ ፖሊስ ከፍተኛ ጸረ ሽብር አሰሳ በማካሄድ ሁለት የጂሃዳውያን ህዋሶችን ማግኘቱንና ብዙ ሰዎችን መታሰራቸውን አስታወቀ። ፖሊሶች በአገሪቱ ሰሜን ክፍልና በሳርዳንዲኒያ 20 በሚሆኑ ንብረቶች ላይ ፍተሻ ማካሄዳቸው ተገልጧል። የኢጣሊያ የአገር አስተዳደር ሚኒስትር ማርኮ ሚኒቲ ሁለት የጠላት መዋቅሮች ፈርሰዋል ሲሉም የፍተሻውን ተግባር አሞግሰዋል። ዘጋቢያችን ሳቢና ካስቴል ፍራንኮ ከሮም ላከችውን ዘገባ አዳነች ፍሳይ ይዛ ቀርባለች።
የሰሜን ኢጣሊያና የሳርዲኒያ ዳኞች በአዳን ተዋጊዎችና ሲሪያና ካሏቸው ጋር የተያዙትን ሰዎች ለማሰር ትዕዛዝ አስተላልፈዋል። ባለሥልጣኖቹ በገለጹት መሰረት ሁለቱ ህዋሶች ሎምባርዲና ሳርዲኒያ ላይ ነው የነበሩት። ሶሪያ ካለው ኑስር ግንባር ጋር ከተባለው ከአልቃይዳ ጋር ከተሳሰረው ቡድን ጋር ግንኙነት አላቸው ተብሎ ይታመናል። ሁለቱ ህዋሶች በተናጠል የሚንቀሳቀሱ መሆናቸውን፣ አንድ ግለሰብ ግን ከሁለቱም ጋር ግንኙነት የነበረው እንደሚመስል መርማሪዎቹ ገልጸዋል።
ሎፔራሲዮን አቡቶ ዶጀቶ ላሬስቶ ዲ ኳቶ
የኢጣሊያ ዋና የአሸባሪነት ክስ አቃቤ ህግ ፌዴሪኮ ካልፊየሮ ዴ ራሆ በአሰሳው ወቅት 11 ሶሪያውያንና 3 ሞሮካውያን የሚገኙባቸው 14 ሰዎች ታስረዋል ብለዋል። አራቱ ከአሸባሪ ተግባር ጋር ባላቸው ግንኙነት ተከሰዋል። ሌሎቹ ደግሞ ለአሸባሪነት ገንዘብ በማቅረብ ሴራና ከገንዘብ ዝውውር ጋር በተያያዘ ወንጀል ተከሰዋል ሲሉ ተናግረዋል። ኢጣሊያ ውስጥ የታሰሩት ሁሉ ህጋዊ የሀገሪቱ ነዋሪዎች ናቸው። ተከሳሾቹ 2.4 ሚሊዮን ዶላር የሚሆን ገንዘብ ማሰባሰባቸውን፣ የተወሰነው ለኑስራ ግንባር መላኩን ፖሊሶች ለማወቅ እንደቻሉ ገልጸዋል። ገንዘቡ በአብዛኛው የሚላከው ሐዋላ በተባለው መንገድ መሆኑን አቃቤ ህጉ ገልጸዋል። በምርመራው ወቅት የስዊድን ባለስልጣኖች ከኢጣሊያ መርማሪዎች ጋር ተባብረዋል። እርዳታቸው ወሳኝ እንደነበርም የኢጣሊያ ፖሊሶች ጠቁመዋል። የድርጅቱ መሪ አንዋር ዳውዶ የተባለ ሶሪያዊ መሆኑን፣ በአብዛኛው ስዊድን ውስጥ ይሰራ እንደነበረ፣ በአሁኑ ወቅት በስዊድን እስር ቤት እንደሚገኝ ታውቋል።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ሴናተር ጆን ማኬን ፕሬዚዳንት ዶናልድ ትራምፕ የአሜሪካን የስለላ ድርጅት ሲአይኤን እንዲመሩ በእጩነት ያቀረቧቸውን ሰው መቃወማቸውን አስመልክቶ አንድ የዋይት ሀውስ ቤተ መንግሥት ባለሥልጣን የሚያመጣው ለውጥ የለም፣ እርሳቸው እንደው በመሞት ላይ ያሉ ናቸው ሲሉ ውድቅ አድርገዋል። የ81 ዓመቱ የአሪዞናው ሴናተር ጆን ማኬን በአንጎል ካንሰር ህመም አልጋ ላይ ከዋሉ ሰነባብቷል። በዋይት ሀውስ ቤተ መንግሥት የሕዝብ ግንኙነት ቢሮ ልዩ ረዳት የሆኑት ኬሊ ሳድለር ይህን አስተያየት ትላንት ከመስጠታቸው የተዘገበው በቤተ መንግሥቱ የሕዝብ ግንኙነት ቢሮ ሠራተኞች ስብሰባ ላይ ነው። ስማቸው እንዳይጠቀስ የጠየቁ የዝግ ስብሰባውን የተካፈሉ ሁለት ሰዎች ለአሶሲየትድ ፕሬስ የዜና ወኪል እንደገለጹት ባለሥልጣኑ በሰጡት አስተያየት ክፉኛ ደንግጠዋል። ኬሊ ሳድለር ይህን አስተያየት መስጠታቸውን ሌሎች የመገናኛ ብዙሃንም አረጋግጠዋል። የዋይት ሀውስ ቤተ መንግሥት ማስተባበያ አልሰጠም። አከታትሎ ባወጣው መግለጫ ግን ሴናተር ማኬን ለሀገራችን ያበረከቱትን አስተዋጽኦ እናከብራለን፣ አሁን በሚገኙበት ከባድ የጤና ችግር ወቅትም እርሳቸውንና ቤተሰባቸውን በጸሎታችን እናስባቸዋለን ብሏል። የሴናተር ማኬን ባለቤት ሲንዲ ማኬን ትላንት ማታ በኬሊ ሳድለር የተሰጠው አስተያየት ከተዘገበ በኋላ በሰጡት የትዊተር ምላሽ ባለቤቴ ቤተሰብ ያለው መሆኑን ላስታውሶ 7 ልጆችና 5 የልጅ ልጆች አሉን ብለዋል።
እስራኤል በሶሪያ ላይ ያደረሰችው የሮኬት ጥቃት አስቀድማ በፈጠረችው ምክንያት ላይ የተመሰረተ ነው ስትል ኢራን ወነጀለች። የመንግስት ዜና አገልግሎት ኢርና የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ባህራም ጋሴ ሚንተክሶ ጥቃቱ የሶሪያን ብሔራዊ ሉዓላዊነትና የግዛት አንድነት የጣሰ ነው ሲልም ዘግቧል። ሶሪያም ወረራውን በመቃወም የመከላከል መብቷ የተጠበቀ መሆኑን ተናግሯል። የእስራኤል ጦር ሰራዊት በአየር ኃይሎቹ ኢላማ የተደረጉትን በሶሪያ የሚገኙ የኢራን ጦር ሰፈሮች የሚያሳዩ ከአየር የተነሱ ፊልሞች ዛሬ ይፋ አድርጓል። የጀሩሳሌም ፖስት የተባለው የአገሪቱ ጋዜጣም እስራኤል 20 ሮኬቶች ከተተኮሱባት በኋላ በሶሪያ የሚገኙ 50 የኢራን ኢላማዎችን ደብድባለች ሲል ዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በመካከለኛው ምስራቅ አዲስ ጦርነት እንዳይቀሰቀስ ግጭቶችና ትንኮሳዎች በአስቸኳይ እንዲቆሙ ሲሉ ጥሪ አስተላልፈዋል። የዋይት ሀውስ ቤተ መንግስት በእስራኤል ይዞታ ስር በሚገኘው የጎላን ኮረብታ ኢራን አደረሰች ያለውን የሮኬት ጥቃት ተቀባይነት የሌለውና እጅግ አደገኛ ሲልም አውግዞታል። የኢራን እስላማዊ አብዮታዊ ዘብም ለዚህ ግድየለሽ ጥቃት ሙሉ ኃላፊነት ይወስዳል ሲል አስጠንቅቋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻቸው ሰለሞን ክፍሌና
አሉላ ከበደንን። በዛሬው በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ በቀጥታ
የጠቅላይ ሚኒስትር አብይ አህመድን ትዕዛዝ ተከትሎ ጠቅላይ አቃቤ ሕግ በቂሊንጦ እስር ቤት ቃጠሎ ክስ ከመሠረተባቸው ተጠርጣሪዎች መካከል ዶክተር ፍቅሩ ማሩን ጨምሮ የ62 ተከሳሾችን ክስ አቋርጧል። የተጠርጣሪዎች ክስ የተቋረጠ ቢሆንም መቼ እንደሚፈቱ የታወቀ ነገር ግን የለም። መለስካቸው አመሃ ዝርዝር ልኳል።
ባለፈው ሳምንት ላይ በእነዚህ ተጠርጣሪዎች የፌዴራሉ ከፍተኛ ፍርድ ቤት የተለያዩ ብይኖችን ሰጥቶ ነበረ። አብዛኞቹ በሽብር ወንጀል ከ2008 ዓ.ም.እና ከዚያም በፊት አቃቢ ሕግ ክስ መስርቶባቸው የነበሩ 62 ተጠርጣሪዎች ክስ ዛሬ እንዲቋረጥ የተደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ ለጠቅላይ አቃቢ ሕግ በሰጡት ትዕዛዝ መሠረት እንደሆነ ታውቋል። በቅሊንጦ እስር ቤት ቃጠሎ ተጠርጥረው ክስ ከተመሠረተባቸው 62 ሰዎች መካከል እና ክሳቸው ከተቋረጠላቸው መካከል የዶክተር ፍቅሩ ማሩን ባለቤት ወይዘሮ መሠረት መንግሥቱን ከስዊድን በስልክ አነጋግረናቸው የተሰማቸውን አካፍለውናል። ለጊዜው ባለቤቱ ባይፈቱም ክሱ በመቋረጡ እንኳን ደስ አለዎት ነበር ያልኳቸው።
እንደተፈቱ ነው የምንቆጥረው። ይሄ የረጅም ጊዜ ትግል ነው። እንደተፈቱ ነው የምንቆጥረው። የመንግስት ቴሌቪዥን ይባላል ከምን ያወጣውን እንደሆነ እንደዛ ብንወስደው አይሻልም?
እውነት ነው። እንግዲያው እንኳን ደስ አለዎት ወይዘሮ መሰረት እንደገና።
አመሰግናለሁ፣ አመሰግናለሁ በጣም።
እንዴት ነው ጉዳያቸውን ይከታተሉ ነበር በቅርብ ሆነው?
አዎ።
የነበረውን ሁኔታ እንዴት ነው የሚገመግሙት?
ትክክለኛ ባልሆነ የፍትህ ሂደት መሰረት በሌለው ክስ ዶክተር ፍቅሩ ከህይወቱ 5 ዓመት ተሰርቆበታል ብል የተሳሳትኩ አይመስለኝም። በደንብ እከታተል ነበር፣ በደንብ አውቀዋለሁ ዶክተር ፍቅሩን። እንኳንስ እስር ቤት ገንዘብ ከፍሎ ሊያቃጥል ቀርቶ ያቃጠለ ሰውን ቢያገኝ እንዲህ አይነት ነገር ያሰበ ሰው እንኳን ቢያገኝ አታድርጉ ብሎ የሚከራከር ሰው እንደሆነ አውቃለሁ። ይሄንን ደግሞ የነበረው ያለውም መንግስትና አስተዳደር ማወቅ ነበረበት ብዬ እላለሁ። በቅርብ እየሄድኩ አስረዳቸው ነበር። ባለስልጣኖቹ ሁሉ በራቸውን ይከፍቱልኛል ግን እና በመጨረሻ እዚህ ላይ እንደመድረሳቸው ጥሩ ነው።
በመቶ አለቃ ማስረሻ ሰጤ በሚጠራው የክስ መዝገብ ከተከሰሱት 38 ተጠርጣሪዎች መካከል ለ30ዎቹ ጥብቅና የቆሙት አቶ ወንድሙ ኢብሳም ስለ ጉዳዩ አረጋግጠው የሚያውቁት ካለ እንዲገልጹልኝ ጠይቄያቸው ነበረ።
መጠለቃ መሰጠኝም ሌሎችም በርካታዎቹ እኔ ደንበኞችም አሁን በፋና ሬዲዮ ብሮድካስቲንግ እና እነዚህ ታሳሪ ቤተሰቦች እንደምነግሩኝ በመቶ አለቃ ማስረሻ ሰጠኝ በተፈ የተከሰሱት ከአራቱ በነፍስ ጉዳይ እንዲከላከሉ ከተባሉት ውጭ በነፃ እንዲለቀቁ ተደርጓል የምል ነው ያለው። እንግዲህ ይሄ በፋና ብሮድካስቲንግ እና ከቤተሰብ መውት ነው። ዛሬ አርብ ስለሆነ ደግሞ ሰኞ ማክሰኞ እናረጋግጣለን። የተረጋገጠ እንዳይሆን ባለኝ መረጃ መሰረት የኔ ደንበኞች በሙሉ ከአራቱ ሰዎች በቀር ኦልሞስት እኔን ደንበኞች ጨምሮ እነ መቶ አለቃ ማስረሻና ዶክተር ፍቅሩም እንደተለቀቁ አይነት ነው የሚረዳው። ማስረሻም እዚህ ውስጥ ነው። ክሳቸው እንደተቋረጠ ነው የምረዳው።
ዛሬ ክሳቸው እንዲቋረጥ የተወሰነላቸው እነዚህ ተጠርጣሪዎች አብዛኛዎቹ በሽብር ወንጀል ተከሰው ሲከራከሩ የቆዩ ነበሩ። በተለይም በነመቶ አለቃ ማስረሻ ሰጤ የክስ መዝገብ ከተከሰሱ ተጠርጣሪዎች መካከል ለፍርድ ቤቱ በሰጡት ቃል ከፍተኛ ስቃይ የተፈጸመባቸው መሆኑን ከሳሽ አቃቤ ሕግ እንዳቀረበው ለፖሊስ የሰጡት ቃል ወደውና ፈቅደው የሰጡት ሳይሆን በተፈጸመባቸው የማሰቃየት ተግባር ያላደረጉትን አድርገናል ብለው ቃላቸውን እንደሰጡ ተናግረው ነበር። በኋላም የኢትዮጵያ ሰብአዊ መብቶች ኮሚሽን እንዳጣራው በተጠርጣሪዎቹ ላይ ከፍተኛ ስቃይ እንደተፈጸመባቸው አረጋግጧል። ዶክተር ፍቅሩ ማሩ በዚህ ወንጀል ከመከሰሳቸው በፊት በሙስና ወንጀል ተጠርጥረው በፌደራሉ ከፍተኛ ፍርድ ቤት ጥፋተኛ ተብለው የአራት ዓመት እስራት ተፈርዶባቸው ነበር። በኋላም ይግባኝ ብለው የፌደራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የታችኛውን ፍርድ ቤት ውሳኔ እንዳጸናባቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ የመጽሔት ርዕስ እንሻገራለን። አድማጮች፣ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሱዳን ጉብኝታቸው ወቅት ከፕሬዚዳንት ኦማር ሐሰን አልበሽር ጋር ተገናኝተው ከተወያዩና በሱዳን የሚገኙ ኢትዮጵያውያንም እንደሚፈቱ በስር ላይ ያሉ ቃል ከተገባላቸው በኋላ ዛሬ 1400 ኢትዮጵያውያን ከእስር መለቀቃቸው ተገልጧል። ከእስር የተለቀቁ እስረኞች ቤተሰቦች እስረኞቹ ከእስር በመለቀቃቸው በእጅጉ የተደሰቱ መሆናቸውን ገልጠው፣ ነገር ግን ከተፈቱት ሌላ ቀሪ እስረኞችም ስላሉ የሌሎችንም መፈታት እየተጠባበቅን ነው ብለዋል። ከእስረኞቹ መካከል በሐሺሽ፣ በጫት፣ በሕገ ወጥ የሰዎች ዝውውር ወንጀሎች ተጠርጥረው የታሰሩና የተፈረደባቸው እንዳሉም ጓደኞቻቸው ይናገራሉ። ጽዮን ግርማ ነች ተከታዩን አጠናቅራለች።
ሱዳን ውስጥ በተለያዩ ወንጀሎች ተጠርጥረውና ተፈርዶባቸው የታሰሩ ኢትዮጵያውያን የሱዳኑ ፕሬዝዳንት ኦማር ሐሰን አልበሽር ባወጡት አዋጅ መሰረት ዛሬ በምሳ ሰዓት አካባቢ 1400 ኢትዮጵያውያን መፈታታቸውን የሀገር ውስጥ መገናኛ ብዙሃን የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለምን ጠቅሰው ዘግበዋል። አቶ መለስ አለም ባሳለፍነው ሳምንት የጠቅላይ ሚኒስትር ዶክተር አብይ አህመድ የሱዳን ጉብኝትን አስመልክተው ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ ጠቅላይ ሚኒስትሩ በሱዳን የሚገኙ ኢትዮጵያውያንን በተመለከተ የተደረገውን ውይይት ገልጸውልን ነበር።
ውይይቱ ወቅት የተነሳው ምንድን ነው? ክቡር ጠቅላይ ሚኒስትሩ ከየትኛውም አገር ጋር የሚኖረን የፖለቲካም ዲፕሎማሲያዊ ግንኙነት ዋነኛው መነሻ መሆን ያለበት የሕዝቦቻችን ጥቅም የኢትዮጵያውያን ጥቅምና ክብር የማረጋገጥ ጉዳይ ነው የሚል በጣም መሰረታዊ የሆነ የመርህ ሀሳብ ነው ያነሱት። ሱዳን ብቻ ሳይሆን መካከለኛው ምስራቅ ያሉ ወገኖቻችን ጉዳይ፣ አውሮፓም አሜሪካ ያሉ ወገኖቻችንና ዜጎቻችን ጉዳይ ይመለከተናል። የእነሱን ጥቅም ተሳትፎ የማረጋገጥ ጉዳይ የመንግስታችን የትኩረት አቅጣጫ ይሆናል የሚል
ከዚህ ውይይት በኋላም እስረኞች መፈታታቸውን የተናገሩት በሱዳን ካርቱም የሚገኙት አቶ ሰዓለም ተስፋው የተባሉ ኢትዮጵያዊ ማምሻውን ከዝግጅት ክፍላችን ጋር ባደረጉት የስልክ ውይይት ቀሪ እስረኞች አሉ፣ የተለቀቁት ግን አስደስተውናል ብለውናል።
እኔ ካርቱም ዴማ አካባቢ የሚኖረው
ዛሬ 1400 እስረኞች መፈታታቸውን ሰምተን ነበርና ተፈተዋል እርግጠኛ ነው?
አዎ በጣም ተፈተዋል። እኔ ጓደኞችም አሉ የታሰሩ ነበሩ፣ ተለቀዋል። እነሱ በትክክል ተለቀዋል፣ ግን ያልተፈቱም አሉ። አሁን ገና አሁን የተፈቱ ቅርብ ጊዜ የተፈረደባቸው 10 ዓመት የተፈረደባቸው ለስድስት ወር ምናምን የተፈረደባቸው አሁን በነፍስ ግድያ አሉ፣ በገንዘብ የገቡ አሉ፣ በደላላ መልክም የገቡ አሉ። አልተፈቱም። እነሱ
ሱዳን ውስጥ ያሉት እስረኞች የት እስር ቤት ነው የነበሩት? በአንድ ቦታ በአንድ እስር ቤት ውስጥ ነው ወይስ የተለያየ እስር ቤት ውስጥ ነው የነበሩት?
የሚባል እስር ቤት አለ። አብዛኛው ጉዳን ነው፣ በረሃ ነው። ትልቅ እስር ቤቶች አሉ።
እነዚህ ኢትዮጵያውያን እስረኞች ምን አድርገዋል ተብለው ተጠርጥረው ነበር የገቡት? ወይም ምን ወንጀል ሰርተዋል ተብሎ የተፈረደባቸው?
በህገ ወጥ ደላላ፣ በሐሺሽ በጫት በሱ ነው 20 ዓመት 10 ዓመት የሚፈርዱባቸው በዛ ነው። በቡጣቃ እንኳን ያው ታወጫለች፣ ካልከፈልሽ 7000 ብር ነው ቀራማው። ካልከፈልሽ ቡጣቃው ካላወጣሽ ቡጣቃ አለች መታወቂያ፣ የሱዳን መኖሪያ መታወቂያ 2000 ብር ነው። እሷን ካልከፈልሽ ከያዝሽ፣
ያ ማለት ሱዳን ካርቱም ውስጥ ለመኖር የሚያስችል የመኖሪያ ፈቃድ ማለት ነው።
አዎ እንደዚህ ነው።
እሱን ያልከፈለ ሰው
ብዙ ነገር ነው ያለው ሱዳን ላይ በእናትሽ፣ በጣም ብዙ ነገር ነው ያስቸጋሪ። አሁን እዚህ ካፍቴሪያ ውስጥ ይገባል፣ ሻይ መንገድ ላይ የሚሸጥ መንገድ ላይ ሻይ ነው የሚሸጠው። ሻይ ሽጣ 5 ብር ነው ቀራማ፣ 5000 ሳይ መንገድ ላይ ሽጣ።
ስለዚህ በእንደዚህ ምክንያት የታሰሩ ስረኞች ነበሩ ማለት ነው ከነዚህ ከተፈቱት ውስጥ?
አዎ አሉ። ብር ካለልሽ 5000 ብር ይፈረድብሻል። ካለልሽ ወደ እስር ቤት ነው የምትሄጂው። እስር ቤት ነው ቀራማ ካልከፈልሽ ወደ እስር ቤት ነው የምትሄጂው።
ስለዚህ አሁን ከነዚህ ውስጥ 1400 የሚሆኑ ተፈተዋል። ምን ያህል ስረኞች ይቀራሉ? ያልተፈቱ
ቢያንስ ወደ 1500 ምናምን ስረኞች ይቀራሉ።
ስለዚህ እነሱ ለምንድን ነው የቀሩት? አለህ መረጃ? አለህ
መረጃው? አሁን ለጊዜው የለኝም መረጃ የለኝም። ግን አሁን ይለቋቸዋል ይባላል። አሁን ረመዳናቸውም ስለሚመጣ በይቅርታ ምክንያት ይለቋቸዋል ተብሎ የሚጠበቀው።
ከአስር ዓመት የተፈረደባቸው ተለቀዋል?
አዎ ተለቀዋል ተለቀዋል።
እነዚህ የተለቀቁት እስረኞች ወደ ኢትዮጵያ እንዲመለሱ ይደረጋሉ? በቀጣይ ምን ሁኔታ አለ?
በፍቃዳቸው ነው። ወደ ኢትዮጵያ መመለስ የሚፈልግ ይመለሳል። ወደ ኢትዮጵያ የማይመለስ ማፈልግ እዚህ መስራት ይፈልጋል የሚል ሰው ይቀመጣል። በፍቃድ ነው።
በሱዳን የሚገኙ እስረኞች እስር ቤት ውስጥ ከፍተኛ በደል እየደረሰባቸው እንደሆነና የኢትዮጵያ መንግስት እንዲሁም ሱዳን የሚገኘው የኢትዮጵያ ኤምባሲ ጆሮ ዳባ እንዳላቸው ከዚህ ቀደም በተደጋጋሚ አቤቱታቸውን ሲያሰሙ እንደነበር ይታወሳል። አቶ ሰዋለም በሱዳን የሚገኙ ኢትዮጵያውያን ቁጥር በጣም ከፍ ያደርጉታል። አቶ መለስ አለም በሱዳን 100,000 የሚደርሱ ኢትዮጵያውያን ይገኛሉ ሲሉ ባለፈው ሳምንት መግለጻቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደ ጎረቤት ኬንያ ይወስደናል ቀጣዩ ዘገባ አድማጮች። በኬንያ የባህር ሸለቆ የሚገኝ ግድብ ባለፈው ረቡዕ ምሽት ተደርምሶ ከ40 ሰዎች በላይ ሲሞቱ ሌሎች በርካታ መቁሰላቸው ተገልጿል። ባለሥልጣናት እንደገለጹት ግድቡ የተሠራው ሕገወጥ በሆነ መንገድ በአንድ የግል መሬት ላይ ነው። ከሕግ ውጭ የተገነቡ ሌሎች ግድቦችም እንዲሁ ፈርሰው ተጨማሪ አደጋ እንዳይከሰት የሚል የሕዝብ ስጋት እንዳለም ታውቋል። ከናይሮቢ የመጣ የራይል በሙሉ ዘገባ ዝርዝሩን ይዟል። አዲሱ አበበ ያቀርበዋል።
በአካባቢው ሕዝብ ፓቴል በመባል የሚታወቀው ይህ ግድብ ሶላይ አካባቢ በሚገኘው ናኩሩ ከተማ ውስጥ በግለሰብ መሬት ላይ ከተገነቡት 7 ግድቦች አንዱ ነው። ባለሥልጣናት እንደገለጡት ግድቡ ረቡዕ ማታ ሲደረመስ በአቅራቢያው የሚገኙትንና በመቶዎች የሚቆጠሩ መኖሪያ ቤቶችን አውድሟል። በፍለጋ ሥራ የተሰማሩ ወገኖች ዛሬ አርብ ድረስ ጥረታቸውን እንደቀጠሉ ሲሆን በፍርስራሽ ውስጥ ተቀብረው የሚገኙ ካሉ በሚልም ሌሊቱን ሲዘዋወሩ እንደነበር ታውቋል። ጄምስ ኪማኒ የረቡዕ ዕለታውን አደጋ ለጥቂት ያመለጠ ሰው ነው።
ልኮን የሚበባው ተጃባዊሊ ኒኬለኪያው ፓንድዋ እንዳው
በሞተር ብስክሌት የጫንኳቸው 2 ሰዎች ወዲያውኑ ሞተዋል። እኔ ግን ዛፍ ላይ ተንጠልጥዬ ዳንኩ። እቤት ስገባ ሁሉንም ጎርፍ ጠራርጎ ወስዷቸዋል።
የአካባቢው ሕዝብ ግድቡ ውሃ ያፈስ እንደነበርና እንዲታደስ አመልክቶ የነበረ ሲሆን አደጋው የተከሰተው በባለሥልጣናት ቸልተኛነት መሆኑን በመግለጽ ያማርራሉ። ፖሊስ መነሻውንና ለአደጋው ተጠያቂ ሊሆኑ የሚገባቸው ካሉም አጣርቶ እንዲያሳውቅ አቃቢ ሕግ የ14 ቀናት የጊዜ ገደብ መስጠቱም ታውቋል። የግል ግድብ ግንባታውን ሕግ የሚያወጣው የኬንያው የውሃ አገልግሎት አስተዳደር ባለሥልጣን ዛሬ በሰጠው መግለጫ የፓቴልም ሆነ በዚያ በግል ይዞታ ላይ የሚገኙ ግድቦች በሙሉ ተገቢው ፈቃድ እንደሌላቸው አመልክቷል። ሄለን ዋንጁሩ የሶላይ ነዋሪ ነች። በአካባቢው የሚገኙት ሌሎች ግድቦችም አደጋ መደቀናቸውን ትናገራለች።
በእነዚህ አካባቢዎች ብዙ ግድቦች አሉ። ሁሉም ግን አደጋ የሚያስከትሉ ናቸው። ይህ ግለሰብ ብዙ ግድቦችን ገንብቷል። ሁሉም ግን ሊፈርሱ በቋፍ ላይ ናቸው። የት እንድረስ እንግዲህ?
የአገር ውስጥ የካቢኔ ሚኒስትር ፍሬድ ማቲያንጊ ትናንት አሙስ አካባቢውን ጎብኝተው ሌሎቹ 6 ግድቦች አደጋ እንዳያስከትሉ መንግሥት እርምጃ እየወሰደ ነው ብለዋል።
We have lost a lot of lives here and this is very tragic.
ብዙ ሕይወት ነው የጠፋው። በጣም ያሳዝናል። ከእንግዲህ ለምንም ነገር ጊዜ የምናጠፋበት ወቅት ላይ አይደለንም።
ኖኤላ ማሙላንዳ የኬንያ ቀይ መስቀል ማህበር የኮሙኒኬሽን ስራ አስኪያጅ ናቸው። በሶላዩ አሳዛኝ አደጋ የሞቱት ሰዎች ቁጥር አሁን 42 ደርሷል፣ ከፍ ሊልም ይችላል ሲሉ ለቪኦኤ ተናግረዋል። ይህ በእንዲህ እንዳለ ቀይ መስቀል በሕይወት የተረፉትን እየረዳ እንደሆነም ታውቋል።
በጣም ወሳኙ ነገር በሕይወት የተረፉትን መርዳት ነው። ስለሆነም በአሁኑ ወቅት መጠለያ እየገነባን እንዲሁም ለቤተሰቦችና ለማህበረሰቡ የስነ ልቦና ድጋፍና እርዳታ እየሰጠን እንገኛለን። በህይወት አድን ስራውም ተሳትፎ እያደረግን ነው። ዘላቂ መፍትሄ እስከሚገኝም ተጎጂዎችን ወደ ሌላ አካባቢ በማጓጓዝና በማስፈር ርብርቦሹ ቀጥሏል።
ኬንያ አካባቢ ለሳምንታት የዘለቀው ከባድና አውሎ ነፋስ የቀላቀለ ዝናብ ባስከተለው ጎርፍ ወደ 200 ያህል ህይወት መጥፋቱ ታውቋል። የመንግስት ስታቲስቲክስ እንደሚያመለክተው ከሆነ ከ220 ሺህ ህዝብ በላይ በጎርፍ መጠቅለቅ ከቤት ንብረቱ ተፈናቅሏል።
ወደ መጨረሻው የመጽሔቱ ርዕስ እንሻገር አድማጮች። የደቡብ ሱዳን የሰላም ድርድር በመጪው ሳምንት ሐሙስ አዲስ አበባ ላይ እንደሚጀመር ተገለጠ። የምስራቅ አፍሪካ ሀገሮች መሪዎች፣ ተዋጊዎች፣ ወገኖች ከሚጠይቋቸው አንኳር ጉዳዮች አንዳንዶቹን ለሰላም ሲሉ እንዲተዉ የሚያስገድዷቸውን የጥቅምና የኃይል መንታ መላዎች ካልያዙ በስተቀር ዲፕሎማሲያዊ ጥረቶች ብቻቸውን ውጤት እንደማያስገኙ ተንታኞች ያስተነቀቁ ናቸው። የናይሮቢው ዘጋቢያችን መሐመድ ዩሱፍ ያጠናቀረውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
በደቡብ ሱዳን ስልጣን የመጋራት ድርድር የዛሬ 2 ዓመት ከተስተጓጎለና ከተጨናገፈ በኋላ ሀገሪቱ ወደ አዲስ ግጭት ገብታለች። አዲስ አበባ ላይ የዛሬ ሳምንት ሐሙስ ሊካሄድ ስለታቀደው አዲስ የሰላም ንግግር እዚያው ጁባ የሚገኙት የተባበሩት መንግስታት ድርጅት ተልእኮ መሪ ዴቪድ ሺረር ለቪኦኤ ማብራሪያ ሰጥተዋል።
The two issues on the table, which are the most fundamental, is, you know, security sector. What's the shape of the army?
ሁለት መሰረታዊ የሆኑ ጠረጴዛው ላይ ያሉ ጉዳዮች አሉ። ከነዚህም አንዱ የደህንነትና የጸጥታ ጉዳይ ሲሆን እነዚህን ፓርቲዎች በሙሉ ወደ አንድነት ብናመጣ የጦር ሰራዊቱ ምን ይመስላል የሚለው ነው። ሁለተኛው የሕገ መንግስቱና የአስተዳደር ጉዳይ ነው። ማን ነው የሚያስተዳድረው? ወደ ምርጫውስ የሚደረገው ሂደት እንዴት ነው? ምርጫው እንዴት ነው የሚካሄደው? ስለዚህ እነዚህ ነጥቦች በሙሉ ለጊዜው ግልጽ አይደሉም።
ድርድሮቹ በዚህ የአውሮፓ ዓመት ውስጥ እንዲካሄዱ ሲደረጉ የነበሩ ጥረቶች ሁሉ እየተስተጓጎሉና እየተጨናገፉ ቆይተዋል። ተቃዋሚ ፓርቲዎችና አማጺ ኃይሎች ፕሬዚደንት ሳልቫኪር ስልጣን እንዲለቁ እየጠየቁ ናቸው። መንግስቱ ደግሞ ምርጫዎች እንዲካሄዱ በብርቱ ቢፈልግም ዩናይትድ ስቴትስን ጨምሮ ብዙዎች ግን በአሁኖቹ ሁኔታዎች ውስጥ ደቡብ ሱዳን ተአማኒ ምርጫ ማካሄድ ስለመቻሏ በብርቱ ይጠራጠራሉ። የአፍሪካ ህብረት የያዘው ጽኑ እምነት ለደቡብ ሱዳን ሰላም እጅግ የተመረጠው መንገድ ንግግር መሆኑን ያምናል። ይሁን እንጂ የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣኑ ኢጋድ ተደጋጋሚ ጥረቶች ሩቅ አልሄዱም። በጁባ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ጄምስ ኦኩክ እንዲህ ይላሉ።
ኢጋድ is looking for the government or the opposition to come up with something.
ኢጋድ መንግስት ወይም ተቃዋሚዎች አንዳች አማራጭ እንዲያመጡ የሚፈልግ ከሆነ ምንም ማቅረብ አይችሉም። ኢጋድ ራሱ ነው ሁለቱ ነገሮች ሊያስማማ የሚችል አማራጭ ማቅረብ የሚኖርበት። ያን ኢጋድ የሚያቀርበውን አማራጭ ከመረጡም ድርድሩም በዚያው ላይ ነው መሆን የሚገባው።
የአማጽያኑ መሪ ሪያክ ማቻርን ከጁባ ያባረረው የዛሬ 2 ዓመቱ ግጭት ከተካሄደ ወዲህ በደቡብ ሱዳን ብዙ ነገር ተለዋውጧል። ቁጥራቸው የበረከተ አዳዲስ ተዋጊና አማጺ ቡድኖች በብዛት ተፈልፍለዋል። የመንግስቱ ኃይሎች ደግሞ ይዞታቸውን ያሰፉ አዳዲስ ግዛቶችን እየመለሱ ተቆጣጥረዋል። በተቃውሞው ቡድን ውስጥ ውጥረት ነግሷል እየተባለም ነው። አንድ አማጺ ቡድን ፕሬዚደንት ኪር ሊመሰርቱ ሐሳብ ያቀረቡበትን የአንድነት መንግስት ሊቀላቀል ተስማምቷል። በሌላ በኩል ደግሞ ሌላኛው አንጃ ከእንዲህ አይነቱ መንግስት ራሱን አርቆ የዛሬ 3 ዓመት የተቋረጠው የሰላም ድርድር እንዲመለስ እንደሚፈልግ ያስታወቀ ነው። ሪያክ ማቻር ደግሞ የሰላም ውል ሳይፈረም ወደ ጁባ መመለስን አሻፈረኝ ማለታቸውን አጋሮቻቸው ይናገራሉ። ናይሮቢ ኬንያ የሚገኙት የዓለም አቀፉ የግጭቶች መፍትሄ አፈላላጊ ቡድን ተመራማሪ ኬሲ ኮፕላንድ ለቪኦኤ በሰጡት ቃል ወገኖቹ ለድርድር እንዲቀመጡና እንዲገፉበትም አንዳች ማማለያ ቢጤ ወይም ጫና ያስፈልጋቸዋል ብለው እንደሚያምኑ ተናግረዋል።
And we don't necessarily see the international community having a well-organized strategy to provide that. So what I fear is that this diplomatic
effort በውል የተቀናጀ ስትራቴጂ ማቅረብ አለበት ብለን እንጠብቃለን። እኔ ያለኝ ፍራቻ እየተካሄደ ያለው ይህ ዲፕሎማሲያዊ ጥረት ፍሬ የሚኖረው አይመስለኝም። ምክንያቱም የሚወዛገቡትን ወገኖች አመለካከት ሊቀይር የሚችል ድጋፍ አልታከለበትምና ነው።
ደቡብ ሱዳን ውስጥ አንዳንድ አካባቢዎች እጅግ ለብረታ ረሃብና ቸነፈር ሊዳረጉ እንደሚችሉ ግብረሰናይ ድርጅቶች እያስጠነቀቁ ናቸው። የዛሬ 5 ዓመት አካባቢ የደቡብ ሱዳን የእርስ በርስ ቁርቁስና ትርምስ ከተቀጣጠለ ወዲህ በሺዎች የሚቆጠሩ ዜጎቿ ተገድለዋል። ከአራት ሚሊዮን በላይ ደግሞ ተፈናቅለዋል፣ ተሰደዋል።
አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ በ19ና በ25 ሜትር ባንዶች የሚተላለፈውን ስርጭታችን ነው። አሁን የስርጭታችን አጋማሽ ላይ ደርሰናል። ከምሽቱ ሰዓት ከ30 ያመለክታል። ወደ ቀዳሚው ቅንብር ነው የምንሻገረው።
በትውልድ አጋሮቻቸው ሊካሄዱ የሚፈልጓቸውን የልማት ስራዎች እቅድና ግባቸውን አስመልክቶ ይልቁንም ይበጃል ስለሚሏቸው ምርጫዎቻቸው ምንነት ድምጻቸውን ለማሰባሰብ ጥናት መያዙን አንድ በዩናይትድ ስቴትስ ያለ ዓለም አቀፍ ድርጅት አስታውቋል። በሶስት የዩናይትድ ስቴትስ ግዛቶች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያንን ያሳተፈው ጥናት እያደረገ መሆኑን ይፋ ያደረገው ዓለም አቀፉ የስደተኞች ጉዳይ ድርጅት IOM የጥናቱ ውጤት ተጠናቆ በባለሙያዎች እንደሚገመገምና የትብብር አማራጮችን ለመቀየስ እንደሚውል አመልክቷል። አሉላ ከበደ የጥናቱን አስተባባሪ አነጋግሮ ተከታዩን አጠናቅሯል።
ዋሽንግተን ዲሲ እንዲሁም በአጎራባች የሜሪላንድና የቨርጂኒያ ክፍለ ግዛቶች ነዋሪ የሆኑ ኢትዮጵያውያንን ፍላጎት ለማጥናት የታለመ መሆኑን ያመለከተው በተባበሩት መንግስታት ዓለም አቀፉ የስደተኞች ጉዳይ ድርጅት IOM ከማህበረሰቡ ጋር ወደፊት በትብብር ለመስራት እንዲያግዝ የተወጠነ ነው ይላል። ጂሊያን ዊሊያምስ የድርጅቱ የዓለም አቀፍ ፕሮግራሞች አማካሪና የጥናቱ አስተባባሪ ናቸው።
The goal of the study is to identify potential opportunities to partner with the Ethiopian diaspora.
የጥናቱ ዓላማ ከሀገራቸው ውጪ ከሚኖሩት ኢትዮጵያውያን ጋር በትውልድ ሀገራቸው ከሚያካሂዷቸው የየግል ፕሮጀክቶቻቸው መተባበር የሚቻልባቸው እድሎች ካሉ ያለ ማየት ነው።
ጠንካራ የኢትዮጵያውያን ማህበረሰብ በዩናይትድ ስቴትስ መኖሩን እናውቃለን። በየትኛው አካባቢ በብዛት እንደሚኖሩም እናውቃለን። የትኞቹ የኢትዮጵያ ማህበረሰብ አባላት በአጠቃላይ በየትኞቹ አካባቢዎች መርጠው እንደሚኖሩ እናውቃለን የሚሉት የጥናቱ አስተባባሪ፣ ሌላ ማወቅ የምንሻው ጉዳይ ግን አለ ነው የሚሉት።
But what we don't know is what the Ethiopian diaspora is thinking about developing.
የማናውቀው ነገር ቢኖር ግን በሀገራቸው ሊካሄዱ የሚችሉ የልማት ፕሮጀክቶችን አስመልክቶ ያላቸውን ሐሳብ ነው። በቅድሚያ በሀገራቸው በሚካሄዱ የልማት ስራዎች የመሳተፍ ፍላጎት አላቸው? ከሆነ በየትኛው መስክ መሳተፍ ይፈልጋሉ? ካሁን ቀደም እየሰሩ ያሉበት ጉዳዮች ሲኖር ይሆን? ከሆነስ ምንድነው? አሉ የሚሏቸው ፈተናዎችስ ምንድናቸው? ይሄን ይመሳሰላሉ የጥናቱ ዓላማዎችና እይታዎች።
ቀደም ሲል የተሰራጨውና የተሳታፊዎችን መልስ የሚሹ ጥያቄዎች ያዘለው መጠይቅ በመጪዎቹ ጥቂት ቀናት ውስጥ ተጠናቅቆ ይሰባሰባሉ። ስለ ጥናቱ ይዘትና አካሄድም ዊሊያምስ ያስረዳሉ።
We have a methodology that works and is proven. This methodology includes both a quantitative and a qualitative.
በሙከራ የተረጋገጠ የጥናት ዘዴ ነው የምንከተለው። የቅኝት ጥናቶችና በአሃዛዊ መረጃዎች፣ በመጠይቆችና ትንታናዊ ጥናቶች የተደገፉ አቀራረቦችን ያካተቱ ናቸው። በመጀመሪያው አቀራረብ በኦንላይን የሰዎችን አስተያየት መሰብሰብ ሲሆን ይህንንም ከሶስት ሳምንታት በፊት ነው ይፋ ያደረግንና ያሰራጨነው። አሁንም በቀረው ጊዜ ስለ ጥናቱ የማያውቅ ካለ እንዲረዳና እንዲሳተፍ እንፈልጋለን። እያንዳንዱም የማህበረሰቡ አባል ድምጹን ማሰማትና በጥናቱ መሳተፍ መቻል አለበት።
ስለ ጥናቱ የሚያስረዱ መረጃዎችን ለማሰራጨት ከሀገራቸው ውጪ የሚኖሩ ኢትዮጵያውያን ማህበረሰብ ቡድኖች ጋር በመተባበር መንቀሳቀሳቸውን የሚያስረዱት አስተባባሪዋ በስልክ ምልልሶችና በተናጠል ከማህበረሰቡ አባላት ጋር ቃለ ምልልሶችን ማድረጋቸውም ገልጠዋል። ውይይቶቹ በጥቅሉ ኢትዮጵያ ምን አይነት የልማት ስራ ያስፈልጋታል? በየትኛው መስክ ቢሆን ይበጃል? ቴክኖሎጂ፣ ትምህርት፣ የጤና አገልግሎት ወይስ የመሰረተ ልማት የሚሉትን ሁሉ ያካትታል ነው ያሉት።
Also we are doing one-on-one interviews which are done on the telephone and group interviews in person.
በቡድን በቡድን እያደረግን ከማህበረሰብ ቡድኖች ተጣሪዎችና መሪዎች ጋር ያካሄድናቸው ውይይቶችም አሉ። አብያተ ክርስቲያናት አሊያም ሌሎች ማናቸውም በማህበረሰብ እንቅስቃሴ የተጠመዱ ቡድኖች ሊሆኑ ይችላሉ። የቡድን ምልልሶቹ በጆርጅ ዋሽንግተን ዩኒቨርሲቲ፣ በቨርጂኒያዋ የአርሊንግተን ከተማ እና እንዲሁም በሜሪላንድ የሲልቨር ስፕሪንግ ከተማ በሚገኙ ስፍራዎች ነው የሚካሄዱት።
የቅኝት ጥናቶችንና ውይይቶችን ያካተተው ይህ ምላሽ የማሰባሰቢያ ዘዴ ራሱ የሌላ ዘለግ ያለ ጥናት ውጤት መሆኑን ያስረዱ ባለሙያዋ ከዚህ ቀደም የነበሩ ልምዶችንም ያጋራሉ።
The team that we are working with on this project includes a professor from George Washington University.
ጥናቱን በማስተባበሩና በማቀናጀቱ የተሰማራው ቡድን ከሀገራቸው ውጪ የሚኖሩት የተለያዩ ሀገሮች ማህበረሰብ አባላት እንደምን በየሀገሮቻቸው የልማት ጉዳዮች መሳተፍ እንደሚችሉ ለመረዳት ከጆርጅ ዋሽንግተን ዩኒቨርሲቲዋ ተመራማሪ ፕሮፌሰር ሊሳ ሪዲል እሳቸው ከ90ዎቹ አንስቶ የተለያየ ሀገሮች ማህበረሰብ አባላት በየሀገሮቻቸው የልማት ጉዳዮች ያላቸውን ተሳትፎ በማጥናት በርዕሰ ጉዳዩ ዙሪያ መጻፍ የጻፉት ጭምር ናቸው። ከርሳቸው ጋር በመሆን የአፍሪካ፣ የኤስያ፣ የካሪቢያን፣ የአውሮፓ፣ የላቲን አሜሪካና እንዲሁም የመካከለኛው ምስራቅ አገሮች የሆኑ የዳያስፖራ ማህበረሰብ አባላት ጋር ጥቂት የማይባሉ የጥናት ስራዎች አካሄደናል።
ከተቋቋመ ከ25 ዓመታት በላይ ያስቆጠረውና በዓለም ዙሪያ ከ100 በላይ አገሮች የሚንቀሳቀሰው IOM በውጭ አገራት ከሚኖሩ የተለያዩ አገሮች ማህበረሰብ አባላት ጋር ይሰራል። ዊሊያም ሳክለው እንደገለጹት እርሳቸው ራሳቸው ባስተባበሯቸው የሄይቲ፣ የሴራሊዮንና የኮንጎ ማህበረሰብ አባላት የተሳተፉባቸውን ጥናቶችና ፕሮጀክቶች መርተዋል።
አድማጮች፣ ቀጣዩ ጥንብር አፍሪካ በጋዜጦች አዳነች ፍሳይ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ብሩህ ተስፋ ማሳደራቸው ተገለጸ። ኢትዮጵያ፣ ግብጽና ሱዳን ስለ ህዳሴ ግድብ የሚያካሂዱት ንግግር መፍትሄ አላስገኘም ተባለ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ የ42 ዓመት ዕድሜ ጎልማሳው ዶክተር አብይ አህመድ ያነሰ ዕድሜ ካላቸው አፍሪካ መሪዎች አንዱ መሆናቸውን ገልጾ በአንድ ወር የጠቅላይ ሚኒስትርነት ሥልጣናቸው ወቅት ቅርብ የዩናይትድ ስቴትስ ወዳጅ በሆነችው አገር ተስፋ ፈንጥቋል ይላል። ኢትዮጵያ ሁሉም የምክር ቤት አባሎች የገዢው ፓርቲና አጋር ድርጅቶች አባላት የሆኑበት በከፍተኛ ማዕከላዊነት የምትመራ አገር መሆኗን ጽሑፉ ገልጿል። ከቅርብ ዓመታት ወዲህ ግን ተቃውሞ በመነሳቱ የዩናይትድ ስቴትስ የሕግ መምሪያ ምክር ቤት የአገሪቱ መንግሥት ሰብአዊ መብትን እንዲያከብርና በሕግ መገዛትን እንዲያዳብር የሚጠይቅ ውሳኔ እንደ አውሮፓን አቆጣጠር ሚያዝያ 10 ቀን ማስተላለፉን ያወሳል።
ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አውሮፓ አቆጣጠር ሚያዝያ 2 ቀን ባደረጉት ንግግር በሀገሪቱ ችግሮች እንዳሉ ጠቅሰው በተቃውሞ ሰልፍ ላይ ሰዎች በመገደላቸው ይቅርታ ጠይቀዋል። የአመለካከት ልዩነትን ተቀብለው በዘር ላይ የተመሰረቱ ግጭቶችን ለማቆም ቃል ገብተዋል። ዶክተር አብይ ስልጣን ከያዙ ወዲህ ውጥረት ረግቧል። በገጠሮች የድረገጽ አገልግሎት ተመልሷል። ብዙ ተቃዋሚ እስረኞች ከእስር ተፈተዋል። ክሳቸው ተቋርጧል። በሀገሪቱ ዙሪያ እየተዘዋወሩም የዜጎችን ሐሳብና ስሞታ አድምጠዋል። ለውጥ ለማድረግም ቃል ገብተዋል ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ። ዘካሪያስ ዘላለም የተባለ ጋዜጠኛ አንድ ጠቅላይ ሚኒስትር ህዝቡን ሰብስቦ ሲያናግር እዚህ ሀገር ታይቶ አይታወቅም ማለቱን ጋዜጣው ጠቅሷል።
ለስድስት ዓመታት ያህል ታስሮ የነበረው እስክንድር ነጋ የእስረኞች መፈታት ራሱ የለውጥ ምልክት ነው፣ ነገር ግን የአስቸኳይ ጊዜው አዋጅ መነሳት አለበት፣ ሁሉን አቀፍ ንግግር መካሄድ አለበት ማለቱን ጋዜጣው ላይ የወጣው ጽሑፍ ጠቅሷል። ጠቅላይ ሚኒስትር ዶክተር አብይ የመነሳሳት ችግር በነበረባቸው ክልሎች ጀምረው በአገሪቱ ዙሪያ እየተዘዋወሩ ህዝቡን ማነጋገር ብቻ ሳይሆን በአገሪቱ ያሉ ተቃዋሚ ፖለቲከኞችንም አነጋግረዋል። የሚያቀርቡትን ሐሳብ በበጎ እንደሚቀበሉና በጠላትነት ሳይሆን በተፎካካሪ መልክ እንደሚያያቸው ገልጸዋል።
አዲስ አበባ ላይ 20,000 ለሚሆኑ ሰዎች ባደረጉት ንግግርም ቢሮክራሲውና የፍርድ ስርዓቱ ህዝቡን ሲያገለግል እንዳልቆየ አምነው በጸጥታ ኃይሉም ጭምር ለውጥ ለማድረግ ቃል መግባታቸውን ጽሑፍ አውስቷል። ህዝቡም ህግ አክባሪና ለህግ ተጠያቂ እንዲሆን መክረዋል። የሀገሪቱ የጸጥታ ኃይልና የስለላ ተቋማት ከፖለቲካዊ ወጋኝነት ነጻ እንዲሆኑ ለማድረግ አብረን እንሰራለን ማለታቸውንም አክሏል። ዶክተር አብይ ከሳቸው በፊት የነበሩት ጠቅላይ ሚኒስትር ያልነበራቸው የህዝብ ድጋፍ ስላላቸው ለውጥን ሊቃወሙ በሚችሉ አካላት ላይ ጠንካራ ቦታ ሊኖራቸው ይችላል ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስገንዝቧል።
ጠቅላይ ሚኒስትር አብይ በዓለም አቀፍ ደረጃም በአዎንታዊ መንፈስ ታይቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በሚያወጣው ዓመታዊ የሰብአዊ መብት አያያዝ ባለፈው ዓመት ኢትዮጵያ ውስጥ ነበረ ስላለው የሰዎች የገቡበት መጥፋት፣ ይፈጸማል ስላለው ሰቆቃና የጸጥታ ኃይሎች አደረጉ ስለሚባለው የጭካኔ ተግባር፣ ለሕይወት ያሰጋል ስላለው የእስር ቤት ሁኔታና ሌሎችም አስከፊ ድርጊቶች ስላለው ዘርዝሯል። በ2018 ዓ ም ግን በያዝነው ዓመት ማለት ነው አዎንታዊ እርምጃዎች መታየታቸውን ጠቁሟል። በብዙ ሺህ የሚቆጠሩ እስረኞች ተፈቷል። ጠቅላይ ሚኒስትር አብይ አህመድ ስለ ለውጥ አስፈላጊነት በግልጽ መናገራቸውም ያበረታታል ይላል ዓመታዊው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዘገባ ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አውስቷል። ጽሑፉ አያይዞም የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ ራአድ አል ሁሴንም በሀገሪቱ ተጋብዘው በፊት በማይፈቀድላቸው ቦታዎች ሄደው ለማየትና ሰዎችን ለማነጋገር መቻላቸውን አስገንዝቧል።
ኢትዮጵያ፣ ግብጽና ሱዳን ታላቁ የህዳሴ ግድብን አስመልክቶ ያካሄዱት ቴክኒካዊ ንግግር ለውጥ አላመጣም ሲሉ የግብጽ የውጭ ጉዳይ ሚኒስትር ባለፈው ሰኞ መናገራቸውን ሮይተርስ የዜና አገልግሎት ጠቁሟል። ግብጽን የሚያሳስበው $4 ቢሊዮን የሚፈጀው የኤሌክትሪክ መብራት ኃይል የሚያመነጨው ግድብ በአባይ ወንዝ ላይ መገንባት ከኢትዮጵያ ደጋማ ቦታዎች ተነስቶ ወደ መስኮቿና የውሃ ግድቦቿ የሚፈሰውን ውሃ ይቀንሳል በሚል እንደሆነ ሮይተርስ ድረገጽ ላይ የወጣው ዘገባ ጠቅሷል። ኢትዮጵያ በበኩሏ ግድቡ የኤሌክትሪክ መብራት ጥማት ላለው ክልል የማርካት ማዕከል ያደርጋታል የሚል ተስፋ አላት።
የግብጽ የውጭ ጉዳይ ሚኒስትር ሳሚ ሽኩሪ ባለፈው ሳምንት አዲስ አበባ የተሰበሰቡት የቴክኒካዊ ጠበብት መፍትሄ ለማግኘት አለመቻላቸውን ገልጿል። ሽኩሪ ካይሮ ላይ ለጋዜጠኞች በሰጡት መግለጫ በስብሰባው ላይ የተሳተፉትን የመስኖ ሚኒስትር አናግሬያለሁ። የተረዳሁት ነገር ታዲያ ከአንድ ዓመት በላይ ለሆነ ጊዜ አጣብቂኝ ውስጥ ያስገባን ጉዳይ ገና እንዳልተፈታ ነው ማለታቸውን የሮይተርስ ዘገባ ጠቅሷል። አያይዘውም የውጭ ጉዳይ ሚኒስትሩ የታላቁ የህዳሴ ግድብ መገንባት በአካባቢ ሁኔታና በኢኮኖሚ ላይ ሊኖረው ስለሚችል እንደምታ እንዲያጠና የተወከለው የፈረንሳይ ኩባንያ ባቀረቡት ቴክኒካዊ ዘገባ ላይ ኢትዮጵያና ሱዳን ቁጥብነት አሳይቷል ማለታቸውን ዘገባው አውስቷል።
ሱዳን የኤሌክትሪክ ኃይል ለማግኘት ካላት ፍላጎት የተነሳ የህዳሴ ግድብ መገንባትን በመደገፏ የግብጽና የሱዳን ግንኙነት መሻከሩን ዘገባው አክሏል። ሶስቱ ሀገሮች በመጪው ማክሰኞ ስብሰባቸውን እንደሚቀጥሉ ሹክሪ ገልጸው ግብጽ ቀደም ብለው ድርድሮች እንዲካሄዱ ሐሳብ ስታቀርብ የቆየች ቢሆንም ሁለቱ ሀገሮች አልተቀበሉትም ማለታቸውን የሮይተርስ ዘገባ ጠቅሷል። ኢትዮጵያ፣ ግብጽና ሱዳን ቀደም ሲል በያዝነው ወር ባካሄዱት ስብሰባም ስምምነት ላይ ለመድረስ ባይችሉም የሱዳን የውጭ ጉዳይ ሚኒስትር ገንቢ ነበር ማለታቸውን ሮይተርስ የዜና አገልግሎት ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በትናንትናው ዕለት ዋሽንግተን ዲሲ በሚገኘው ስቱዲያችን ተገኝተው ከዝግጅት ክፍላችን ጋር ሰፋ ያለ ውይይት አካሂደዋል። በመጀመሪያው ክፍል ቃለ ምልልሳቸው ከማህበረሰብ ግልጋሎት አንስቶ የቤተሰባዊ ሕይወትን የተመለከተ ውይይት ነበር ያካሄዱት። አቶ በቀለን ያወያየችው ጽዮን ግርማ በምሽቱም በቃለ ምልልሳቸው የእስራቸውን ሁኔታ ወደሚመለከተው ያመራሉ።
በመጀመሪያው የእስር ጊዜ ከስንቅ ማቀበል ጀምሮ በጣም አስቸጋሪ ሁኔታን እንደተጋፈጡ ይነገራል። ከዛ በኋላ ግን ሁለተኛው የተሻለ የሚባል ነው። ያ የተሻለ የሚባለው ሁኔታ የመጣው እንግዲህ ያርሙኛል ካልሆነ እርሶ በመታወቁት ነው በመጀመሪያው ስር እርሶ በመታወቁት ነው ወይስ የሰዎች የማህበረሰቡ የህዝቦች አስተሳሰብ ለፖለቲከኞች የሚሰጠው መንግስትን ጥያቄ የሚጠይቁ ፖለቲከኞች ወይ መንግስትን ተጠያቂ የሚያደርጉ ፖለቲከኞች ያለው አመለካከት መቀየር ያስተሳሰብ ለውጥ መምጣት ነው የትኛው ነው ብለው ያስባሉ?
እኔ ማለት ሁለቱም ነው ብዬ አስባለሁ። መጀመሪያ ላይ ያው እኔ እንደ ታሰርኩ ባለቤቴን ከስራ አገለሏት ከስራ አስወጣት። ስለዚህ በወቅቱ በጣም የሚያደናግጥ ነገር ነበረ። ልጆቹ ተማሪዎች ናቸው። አንድም ስራ የያዘ ሰው የለም። ቋጥር ነው ጥሪት የለም። ያው መምህርነት ስራ ነው ሁለታችንም የምንተዳደረው የነበረውና በሀገራችን ደግሞ ይታወቃል መምህርነት በንጽህናው እና በድህነቱ ነው የሚታወቀው። ንጹህ ነው ነገር ግን ደሃ ነው መምህር። እና ምንም አልነበረንም። ያ ትንሽ ስትረስፉል ነበረ፣ አስደንጋጭ ነገር ነበረ። ነገር ግን ከዛ በኋላ በጣም በእምነት ላይ በእግዚአብሔር ላይ ያለን እምነት በጣም ትልቅ ነው። በተለያየ መንገድ እግዚአብሔር እንደሚረዳን ቃል ገብቶልናል። ያንንም ነገር አድርጎልናል። በአንደኛውም ዙር በዚህኛውም ዙር ምንም ከወትሮ ከድሮ የከፋ ነገር አንድም ጊዜ አልደረሰብንም። ልጆችም አልተራቡም። ትምህርታቸውን አላቋረጡም። ትምህርታቸውን እንዲቀጥሉ ወዲያውኑ አንድ ሰው ነው አንድ ግለሰብ ነው አባታቸው ከእስር እስኪፈታ ድረስ የነዚህ ልጆች የትምህርት ክፍያ በኔ ላይ ነው ብሎ ኃላፊነቱን ወሰደ። ሌላ ሰው ደግሞ ዩኒቨርሲቲ ያለው ልጄ የዚህ ልጅ ኃላፊነት የኔ ነው የሚል አንድ የቀድሞ ጓደኛዬ ደግሞ እንደዚህ ኃላፊነቱን ወሰደ። እንደዚህ ያደረጉ ብዙ ሰዎች ከቤተሰቦቻችን ጎን ለመቆም ችለዋል። የማናቃቸውም የምናቃቸውም ሰዎች እጅግ በጣም በሚያስገርም ሁኔታ እስር ቤትም እየመጡ ይጠይቁኝ ነበረ። ማንም ሰው ሳይጠየቅ ቢውል እኔ ሳልጠየቅ የዋልኩበት ጊዜ አንድም ጊዜ ትዝ አይለኝም። ሁልጊዜ ሰዎች እየመጡ ይጠይቁኝ ነበር። በዚህም እግዚአብሔርን በጣም አመሰግናለሁ። የኢትዮጵያም ሕዝብ በእውነት ለነጻነት ያለውን ለትግል ያለውን ወኔ ለፍትህ ያለውን ፍላጎት በደንብ አድርጎ ያሳየበት ነው። በእስር ቤት ያለው መረዳዳት የኔ ብቻ ሳይሆን እኛ ደግሞ ስንረዳ በአቅማችን ሌሎችን እንረዳለን። እንደዚህ አይነት ባህል እጅግ በጣም ተስፋፍቷል። እስር ቤት ውስጥ ሰው አንዱ ሁለት ሸሚዝ ያለው ሌላው የተቀደደ ሸሚዝ የማይለብስበት ነው። እስር ቤት ተቀባብሎ ተሳስቦ ተከፋፍሎ የሚኖርበት ነውና ያንን ልብ እንዲኖረን እንደዛ አይነትም የመረዳዳት ስሜት እንዲፈጠር አድርጓል። ስለዚህ ሁለቱም ነው ብዬ ነው የማስበው። እኔ ሰውም በብዙ መንገድ ረድቶናል። መታወቂያም ከዛ ጋር ተያያዥነት አለው። ዋናው ነገር ግን ሰው ፍትህን ይፈልጋል። በዚህ ሀገር ውስጥ ነጻነትን ይፈልጋል። ለነጻነት የሚታገሉ ሰዎችን ያከብራል የሀገራችን ሕዝብ። ያ ነው ትልቁ እሴታችን። አሁን እያደበርን የመጣ ነው ነገር ከላይ ከላይ ከዛ ከዚህ ሳይባል ለነጻነት የሚደረገውን ትግል መደገፍ መጀመሩ ነውና ያም ደግሞ የሰለጠነ ህዝብ ጥሩ እሴት ነው፣ መልካም እሴት አድርጌ ነው የምወስደው።
ስለዚህ የህዝቡ የመደገፍ ነጻነትን የመፈለግ ነገሩ እየጨመረ መጥቷል ነው ወይስ በፊትም ነበር ነው?
በፊትም እንግዲህ ማን ማን እንደሆነ አይታወቅም። ለምሳሌ ልመና ራሱ በሚለመንበት ጊዜ እኮ አንዳንድ ጊዜ እያለው የሚለምን ሰው አለ። በዛ ምክንያት እያለው የሚለምን መሆኑን አንድ ጊዜ ካወቀ አንድ ሰው አቶ የሚለምነውን ሰው ሳይሰጠው ሊያልፍ ይችላል። ስለዚህ ምንድነው አሁን በቃ እነዚህ ሰዎች የሚታመኑ ናቸው፣ ታጋዮች ናቸው ብሎ ማሰብ በጀመረበት ወቅት የመጠየቅ የማበረታታት ቤተሰቦቹንም የመጠየቅ ልምድ እያዳበረ መጣ። አሁን ሰዎች እዛ ውስጥ እንዳሉ እውነተኛ ትግል የሚያካሂዱ ሰዎች እንዳሉ መሆናቸውን ማመኑ ነው። በፊትም ነበረ፣ አሁን ግን በመረጃ ያረጋገጠ በሚሄድበት ጊዜ የበለጠ እምነቱን አጠናከረለት ብዬ ነው የማምነው።
ከስር ሲፈቱ በቀድሞ ሲፈቱና አሁን ሲፈቱ የነበረው ሁኔታ ግን በጣም የተለያየ ነው። የነበረው አቀባበል ስቴዲየም ድረስ ሄደው በከተማው ከንቲባ በኦህዴድ በመንግስት ማለት ነው ድረስ አቀባበል እስከማድረግ የሚደርስ በጣም ትልቅ አቀባበል ነው የነበረውና እሱ እስከምን የመጣ ነው?
እሱም አሁንም ምንድነው አንደኛ ነገር መንግስት አሸባሪ ናቸው ወይንም ደግሞ ወንጀለኞች ናቸው ብሎ ያሰራቸው ሰዎች ወንጀለኞች አይደሉም፣ አሸባሪዎች አይደሉም። አለመሆናቸውንም ደግሞ መንግስትም ደግሞ ህዝብ ያረጋግጠበት ነው ብዬ ነው የማምነው። እኔ በፊትም ቢሆን ህዝቡ ፈርቶ ነው እንጂ ብዙ ሰዎች ንጽህና እንዳላቸው ይገነዘብ ነበር። ነገር ግን ያንን ፍርሃቱን ያስወገደበት ፍራቱን አስወግዶ ለነጻነት ያለውን ፍላጎት እና ድጋፍ ያሳየበት ያመለከተበት አርጌ ነው የሚወስደው። ብዙ ሰዎች ደግሞ ምናልባት ወነተኛ አሸባሪ ልንመስላቸው ምንችላቸውም ሰዎች ቢኖሩ አሁን ግን ለካ እንደዚህ አይደለም ለካ እንዲህ ነው ብሎ መንግስት የሚሰራውን ነገር ያወቁ ከመሄዳቸው የተነሳ አሁን ወደ ልቦናቸው የመመለስ ወደ ትክክለኛ ጎዳና የመመለስ በአንጻሩ ደግሞ መንግስትን ልክ አይደለም አንተ የምታረገው ነገር ልክ አይደለም እነዚህ እናንተ እንደምትሉት አሸባሪዎችና አገር አጥፊዎች ሳይሆኑ ቀና ለሀገሪቱ መልካም የሚያስቡ መልካም ዜጎች ናቸው ብሎ ለመንግስት መልእክት ለማስተላለፍ ፈልጎ ይመስለኛል። ስለዚህ በሁለቱም መንገድ ሲታይ በጣም የሚያበረታታ ነው በአገራችን ውስጥ ያለው ሁኔታ ብዬ ነው እኔ ለማለት የምችለው።
የእስር ቤት ውስጥ ያለውን የማህበራዊ ህይወት ሲገልጹ ከመካፈል አንዱ ያንዱን ከመካፈል ጀምሮ ያለው በጣም የተሳሰረ ጥሩ የማህበራዊ ግንኙነት ነው ብለዋልና እስር ቤት ከመግባቱት በፊት አልነበረኝም የሚሉት የማህበራዊ ግንኙነት እስር ቤት ከገባው በኋላ አደብርኩት ወይም ያስተሳሰብ ለውጥ አመጣሁበት የሚሉት እርሶ ቀድሞ ያልነበሩት እስር ቤት ያገኙት ነገር አለ?
የነበረኝን እንዳዳብር አድርጎኛል። ምናልባት ሰዎችን የምንመለከትበት መነጽር አንዳንድ ጊዜ የታሰረ ሰው ሁሉ ወንጀለኛ ሊመስል ይችላል። በእስር ቤቶች አካባቢ ብዙ ትኩረት አንሰጥም። እዛ አካባቢ ስላሉ ጉዳዮች ብዙ ነገር አንገነዘብም። እዛ ያሉ ዜጎች ምንም ከልክ ተገልለው እንደተቀመጡ ሁሉ ከህሊናችንም የጠፉ ሆነው ነው የኖሩትና አሁን ያ ልክ እንዳልሆነ በአብዛኛው እስር ቤት ያሉ ሰዎች እንደውም መልካም አሳቢዎች፣ ቅን አሳቢዎች፣ ለሀገር የደከሙ ብዙ ዋጋ የከፈሉ ለመክፈልም ፍላጎቱ ያላቸው ሰዎች በእንዲህ አይነት ቦታ መኖራቸውን በደንብ እንድገነዘብ አድርጎኛል። ሰዎች አካባቢያቸው ውስጥ ያለውን ነገር ሳይሆን ከአካባቢያቸው ርቆ ተሰውሮ ያለን ነገር ማየትም አስፈላጊ መሆኑን አስተምሮኛል። ህይወት አንድ መንገድ ላይ ብቻ አለመሆኗን፣ በተለይ የተሰወረን ነገር ፈልጎ የማግኘት የተሰወረ ነገር የጠፋ አለመሆኑን እንዲህ አይነት ነገርን እንዳያስተውል ነው እኔ ያደረገኝ። ብዙ ሰዎች አሁንም በሀገራቸው የደከሙ አሸባሪነትን ሲዋጉ የነበሩ የሄሊኮፕተር አብራሪዎች ከኛ ጋር የነበሩ ነገር ግን ዛሬ አሸባሪ ሆነው አሸባሪ ተብለው ተፈርጀው ቤት ተዘግቶባቸው ያሉ በመከራ ውስጥ ያሉ በችግር ውስጥ ያሉ እንዲህ አይነት ሰዎች መኖራቸውን ምን ያህል የኢትዮጵያ ህዝብ እንደሚያውቅ አላውቅም። እኔና የተሰወረ ነገር የማናቃቸው ብዙ ነገሮች፣ ብዙ ችግሮች በሀገራችን በየጓዳ ጎድጓዳው ያሉ በተለይ በእስር ቤቶች ያለው ነገር አስከፊ መሆኑን ነው እኔ በደንብ የተረዳሁትና ያየሁት። እንደውም ይልቅስ ወንጀለኛው ውጭ ያለ ንጹህ ሰው በአብዛኛው እስር ቤት ያለ አርጌ እስከ ማሰብ ድረስ የደረስኩበት ነው የማየው። ከዛ ውስጥ ከተመለከትኩትና ከተማርኩት ነገር አንዱ ይሄ ነው። ሌላው ሰብአዊነትን ያዳብራል። ለሰው መኖርን፣ ለሰው መልካም መስራትን፣ የእኛን እርዳታ የሚፈልጉ ከትንሽ እስከ ትልቅ በአቅማችን ሁልጊዜ አንድ ነገር ማድረግ የምንችል መሆናችንን በደንብ ነው የተረዳሁት። እኛ ካገኘነው እያካፈልን በምንሄድበት ጊዜ እነዚህ ነገሮች ያዳበርንበት ነው፣ በግሌም ያዳበርኩበት ነው ብዬ ነው የማስበው።
አድማጮች፣ ከአቶ በቀለ ገርባ ጋር ጽዮን ያደረገችው ውይይት ሙሉ ቆይታው በእሁድ ምሽት ዝግጅታችን ይቀርባል። በተጨማሪም ውይይቱን በቪዲዮ ለመከታተል በፌስቡክ ገጻችን አትቪዮ አምሃሪክ እና በድረ ገጻችን ይቀርባልና እንድትከታተሉ እንጋብዛለን።
ማስታወቂያ ሳይፎን ከቪኦኤ በነጻ
ሳይፎን PSIPHON ተብሎ ነው የሚጻፈው። በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ አጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው።
በቅድሚያ
በአንድሮይድ ስልኮ ለመልካም ዜና @siphon3.com ኢሜል አድርጉ። ሲጻፍ እንደዚህ ነው melkamzena@psiphon3.com ኢሜል ይላኩ። ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርሶታል። የደረሰውትን ፋይል ያወርዱትና ወይም ዳውንሎድ ያድርጉትና ወደ Android ስልኮ ይጫኑት ወይንም ኢንስቶል ያድርጉት። ከዚያም ቢሹ ወደ VOA አማሪክ ወይም VOA አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት።
siphon ከVOA በነጻ።
አድማጮች ስርጭታችን ለማጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ዜናውን ከሰለሞን ክፍሌ እንሰማለን።
የተባበሩት መንግስታት ድርጅት በኤርትራ ላይ የጣለውን ማዕቀብ ለማንሳት የሚያስችሉ ተጨባጭ ለውጦች አልታዩም ስትል ኢትዮጵያ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሐሳብ ማቅረቧን ትላንት መዘገባችን ይታወሳል። ኤርትራ መልስ ሰጥታለች። የኤርትራ ማስተርካ ሚኒስቴር አቶ የማነ ገብረ መስቀል በትዊተር መልእክታቸው መልስ የሰጡት በኢትዮጵያ ውጭ ጉዳይ ሚኒስቴር ሚኒስትር ዴታ ወይዘሮ ሂሩት ዘመነ ላቀረቡት ጥሪ ነው። ይልቅስ በተባበሩት መንግስታት የተደገፈውን የአልጀርሱን የሰላም ስምምነት በመጣሷ ለተከታታይ የሚገባት ኢትዮጵያ ናት ሲሉ የኤርትራው ማስተርካ ሚኒስትር አቶ የማነ ገብረ መስቀል በትላንቱ የትዊተር መልእክታቸው መልስ ሰጥተዋል። የዓለም የጤና ድርጅት በኮንጎ ዲሞክራሲያዊ ሪፑብሊክ ተቀስቅሷል ያለውን ከባድ የኢቦላ ወረርሽኝ ለመዋጋት እየተዘጋጀ መሆኑን ዛሬ አስታውቋል። ባለፈው አንድ ወር ጊዜ ውስጥ ቢኮሮ ወረዳ ውስጥ የሞቱትን 17 ጨምሮ 27 ሰዎች የደም ማስተፋት ምልክት ባለው ኃይለኛ ትኩሳት መያዛቸውን የዓለም የጤና ድርጅት ትላንት መግለጹ ተዘግቧል። የደቡብ ሱዳን ፕሬዝደንት ሳልቫኪር የሀገሪቱን ብሔራዊ ባንክ ዋናና ምክትል ገዢዎች ከሥራ አባረዋል። ለወሰዱት እርምጃ የሰጡት ምክንያት ግን የለም። ለሰዓቱ ያለን ዜና ይሁን።
አድማጮች ለሳምንት የረፍት ቀናት መግቢያ ወዲሁም ለዝግጅታችን ማብቂያ የስንብት ዜማ ለመጋበዝ ጊዜ አግኝተናል። ተከታዩ የግርማ ተፈራ ዜማ ነው መሰናበቻችን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች ታዲያ ነገ ቅዳሜ ይጠብቃችኋል። ይሄን ሙዚቃ ስናበቃ ወይም ስናጠናቀቅ የትግርኛ ስርጭት ቦታውን ይረከባል። ያስተናግድናችሁ ከባልደረባዬ ሰለሞን ክፍሌ ጋር፣ አሉላ ከበደ ከአቀናባሪው ብርሃን ኃይሉ ጋር እንዲሁም ከሌሎች ባልደረቦቻችንና ከስርጭት መሐንዲሱ ከዋና አዘጋጇ ትዝታ ብላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። መልካም ምሽት። ከግርማ ጋር ቆዩ።
Yeah.